በማህበረሰብ ውስጥ ያለውን የኮቪድ-19 ስርጭት ለመገምገምና እንዲሁም ህብረተሰቡን ለማንቃት በሚል ዓላማ ከሁለት ሳምንት በፊት ሁሉም የተሰኘ ዘመቻ ተጀምሯል። በዚህ ዘመቻም 17 ሚሊዮን ቤቶችን ለመድረስና ከ200 ሺህ በላይ ሰዎችን ለመመርመር ታቅዶ ነበር። የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ ባተ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ እስከ ትላንትና ሁለት ድረስ በተደረጉ ምርመራዎች በ15 ቀን ውስጥ የተያዘውን ከ200 ሺህ ሰዎች በላይ የመመርመር ግብ ማሳካታቸውን አስታውቀዋል። ከኤደን ገረመው ጋር ስለ ዘመቻው ሂደት በተለያዩ ክልሎችና እንዲሁም በእስር ቤቶች ስላለው የቫይረሱ ስርጭት በተጨማሪ ከለይቶ ማቆያ ጋር ተያይዘው ስለሚነሱ ቅሬታዎችና ሌሎች ተያያዥ ጉዳዮች ተነጋግረዋል። ውይይታቸው የሚጀምረው ዶክተር ኤባ ባተ ሁሉም የተሰኘውን ዘመቻ ሂደት ከሚያስረዱበት ነው።
ከስያሜውም እንግዲህ ማንም ነው እና ይሄ ሁለት አንጓዎች ይኖሩታል። አንደኛው ማህበረሰቡን በጣም አሳትፎ ስራዎችን መስራት፣ ሁለተኛው ደግሞ በጣም ከፍተኛ ቁጥር ያለውን ላብራቶሪ ምርመራ ማድረግ ነው። ይህንንም ስናደርግ ደግሞ ሁሉንም ክልሎችን ወካይ በሆነ መንገድ ስራዎችን ቢሰሩ እንግዲህ እቅድ ወጥቶለት ነው እየተሰራ ያለው። ይሄ በጥሩ መንገድ እየሄደ ነው ብለን መናገር እንችላለን። በየቀኑ ስራዎቻችንን እየገመገምን ያለ ነው። ከፍተኛ ቁጥር ያለው የምርመራ ሁኔታዎችን በየቀኑ እያየን ነው እና በዚህ እንግዲህ ባለው ሂደት የቤት ለቤት ቅኝቱን በተመለከተ እንግዲህ በየቀኑ ያንን የሚሰጥ መረጃ ለማግኘት ራሱ ሲስተሙም ስለሌለ ያ ተብሎ በየሳምንቱ ነው የምንሰበስበው። ክልሎችም መጀመሪያ አካባቢ አጀማመር ክፍተቶች ነበሩ። አንዳንዶቹ መጀመሪያው ክልል ጀምሮ አሉ የተወሰኑ ቀናት መዘግየቶች ነበሩ። ነገር ግን አሁን በጥሩ መንገድ ክልሎች እየሄዱ እንደሆነ መረጃው አለን። ትክክለኛውን ዳታ ሌላ ጊዜ መግለጽ ይቻላል። በተለይ ከኮሚኒቲ ጋር ያለው የቤት ለቤት ቅኝቱ ከላብራቶሪ አንጻር ግን አሁን ባለው ሁኔታ ካስቀመጥ ነው የ200 ሺህ ታርጌት 216 ሺህ ገደማ ደርሰናል። ይሄ ቁጥር የሚጨምር ነው የሚሆነው እንግዲህ እስከ ትላንት ያለው መረጃ። እንግዲህ ዘመቻው የሁለት ሳምንትን ብቻም ሳይሆን አጠቃላይ እንዲመልስ የፈለግነው ምንድን ነው መረጃዎችን ማውጣት መቻል አለብን። መንግስት ለሚወስዳቸው እያንዳንዱ እንቅስቃሴዎች እና እርምጃዎች በመረጃ ላይ መቃኘት መቻል አለበት። ለምሳሌ ትምህርት ቤቶች መከፈት ይኖርባቸዋል። ነገር ግን ሲከፈቱ እንዴት የሚለው መመለስ መቻል አለበት። ስቴት ኦፍ ኢመርጀንሲውም ራሱ እንግዲህ ከተወሰነ ሳምንት በኋላ ያበቃል። ሲያበቃ ምን መሆን አለበት? አሁንም ዝም ብለን ተነስተን የምንወስነው ሳይሆን በመረጃ ላይ ተመርኩዘን ብዙ ነገሮችን አይቀር ለሆነ እንግዲህ ይህ ምርጫ ላይ ይጨምራል። በዚህ እንግዲህ ማታ መጨረሻ ጀምሮ አጠቃላይ የመቀመር ስራዎችን ከሰራን በኋላ መረጃዎችን ተንትነን እንግዲህ ለሚመለከተው ውሳኔ ሰጪ አካል ጉዳዩ የምናቀርብበትና በዛ ሂደት 2013ን የኢትዮጵያን አዲስ አመት በምን አይነት መንገድ እንደምንጠቀም ለመውሰን የሚያስችል ስርዓትን ለመፍጠር ነው።
በቀን በሺዎች ሲገለጽ የቆየው የሀገሪቱ የመመርመር አቅም በአጭር ጊዜ ውስጥ ደግሞ ወደ 20 ሺና ከዚያም በላይ ደርሷል እና ይህንን ማድረግ የተቻለው እንዴት ነው?
ይህንን በመሳሰን ጀምር እንግዲህ በአማካይ ወደ 9 ሺ ገደማ በቀን ነበር የምንሰራው። ይህንን ዘመቻ ስንጀምር ግን 200 ሺ በላይ መስራት አለብን ብለን ያመጣ ነው። የሰራናቸው ስራዎች አሉ። የመጀመሪያው አስፈላጊ የሆኑ ግብዓቶችን በግዢ ማምጣት ይኖርብናል። ከዚህ በፊት በጣም በጭንቀትን ነው የምንሰራው። ምክንያቱም እጃችን ላይ ያሉ ግብዓቶች በብዙ ጥረቶች በልመናዎች ሁሉ የሚመጡ ናቸው። ስለዚህ በቂ የሆኑ ስቶክ እጃችን ላይ ኖሮ እንዲሰራ ውሳኔ አሳልፈን እስከ 1 ሚሊዮን ቴስት ሊያሰራ የሚችል ግዢዎችን ፈጸም። ከዛ ውጭ ደግሞ እንግዲህ ሪጅን ላይ ከፍተኛ ቁጥር መሰራት ካለበት ያንን ሊሰራ የሚችል ሰው ማሰልጠን፣ ማዘጋጀት የሌላቸውን ደግሞ ከማዕከል ሄዶ የሚደግፉበትን ስርዓት ማበጀት በዚህ ዘመቻ ላይ የተጠቀምበት ነው። ሌላው እንግዲህ ደግሞ ቅንጅታዊ አሰራር ነው። ይህ እንግዲህ ከቴስቲንግ ፋሲሊቲ ከእል ጀምሮ እስከ ማዕከል ድረስ ያለውን ይጨምራል። ሌላው ደግሞ አዳዲስ ቴክኒኮችንም ደግሞ ውስጥ አስገብተናል። ከዚህ በፊት ስንጠቀምበት ከነበረበት ወጣ ብለን በዛ ያሉ ናሙናዎችን በአንድ ጊዜ ሊያሰሩ የሚችሉ ቴክኒኮች የፑል ቴስቲንግ እንለዋለን። እሱን ደግሞ ኢንትሮዲስ ማድረግ ወይም ራሱን የቻለ ጥንካሬ ፈጥሮልናል። ከዛዎች እንግዲህ ደግሞ ጠንካራ የሆነ ፎላ የሚኖሩ ክፍተቶችን ወዲያው እናርማለን። በአጭር ጊዜ እንግዲህ 100% በላይ የመስራት አቅማችንን ማዘንበት የቻልንበት ምክንያት ናቸው ብለን መናገር እንችላለን።
በኢትዮጵያ የማህበረሰብ ተጋላጭነትን በመቆጣጠሩ ረገድም ውጤታማነት የታየባቸው ስራዎች ነበሩ ሲሰሩ የነበረው። አሁን ከጊዜ በኋላ ግን ቁጥሩ እየጨመረ መምጣቱ ታይቷል። ከቁጥጥር ውጪም ይወጣ ይመስላል እና ምንድን ነው ይሄንን ከቁጥጥር ውጪ እንዲወጣ ያደረገው ነገር?
ከቁጥጥር ውጪ ወጥቷል ግን አናምንም። ፋዙም ያሳየው ይሄን ነው። አሁን ኢትዮጵያ 35,000 ገደማ ኬዝ ያለ። ስለዚህ በዛ አንጻር ካየነው አሁንም ሁሉ ነገር በተገቢ መንገድ እየተመራ ነው የሚል እምነት አለን። ነገር ግን ያንን ስንል በከፍተኛ ሁኔታ ግን ቁጥሩ እየጨመረ መጥቷል። በቀላሉ ከተማ መቀነስ በሚችልበት ሁኔታ ላይ መቆም እየቻለን በየጊዜው ጭማሪዎችን እያሳይ ነው። ብዙ ችግሮች ያመጣ የሚችልበትን ተጽዕኖ ሊነካ ይችላል። እንግዲህ ከቁጥር ወጪ ስንል እንግዲህ ብዙ ህሙማን ኖረውም ማስተኛትና ያልቻልንበት ሁኔታ ያንን ማቅረብ ያልተቻለበት ሲስተሙን ፓራላይዝ የሚያደርግ ከሆነ በዚህን አሁንም ወደዛ መንገድ የሚመሩ ነገሮች አሉ ብለን ግን በድፍረት መናገር ይችላል። በተለይ ህዝቡ ላይ የነበረው መጀመሪያ አካባቢ ቫይረሱ ኢትዮጵያ ውስጥ መግባቱ ሲታወቅ የነበረው የጥንቃቄ ሁኔታ ከጊዜ ወደ ጊዜ እየቀነሰ መምጣቱ ግልጽ ነው። እሱ ብቻም ሳይሆን በተለይ በተለያዩ ወቅት የሚፈጠሩ የማህበራዊ ሁኔታዎች ማህበረሰቡ ምላሽ ለዚህ ቫይረስ በከፍተኛ ሁኔታ መሰራጨት የራሱን ደግሞ ሚና ይጫወታል። እንዲሁም ደግሞ የተለያዩ የማህበረሰቡን ስሜቶች ለመግለጽ በሚወጡበት ወቅት ሙሉ በሙሉ ጥንቃቄን ባቋጠው ለመልኩ ሁኔታዎች ፈጠናተናል። ያ እንግዲህ የራሳቸውን አሻራ ትተው ሄደዋል። ይሄ ደግሞ አሁን እየተፈቀደ ያለው ስለዚህ በእርግጠኝነት መናገር የምንችለው የቫይረሱ ስርጭት እየጨመረ መጥቷል። የአንድ ሳምንት እንኳን የተጠረም ብናይ በአንድ ሳምንት ውስጥ በ20% አድጓል። እንግዲህ የዛሬ ሳምንት እና የዛሬን ብናይ ማለት ነው የሞት ምጣኔ በ20% አድጓል። የጽኑ ህመምተኞች ቁጥር በ32%። ስለዚህ እነዚህ ሁሉ አሃዞች የሚያሳዩት በከፍተኛ ሁኔታ እየተስፋፋ መምጣቱ ነው። ይህንን ግን መቆጣጠር የምንችለው ብዙ ነገሮችን ክልከላዎችን በማስቀመጥ የማህበረሰብ ክፍላችን ግለሰብ መፍትሄ በእጁ ነው ያለው። ስለዚህ ያንን ካላረግን ግን ሀገራዊ በሆነ መንገድ ጉዳት ከፍተኛ ነው።
ከአዲስ አበባ በመቀጠል ደግሞ በኦሮሚያና በትግራይ በአንጻራዊነት የስርጭት መጠኑ ያደገባቸው ሁኔታዎችም ይታያሉ እና ለዚህ የተለየ ምክንያት አለው ወይ?
የጠቀሻቸውን ክልሎች ብቻም ሳይሆን በአብዛኛው ክልል ስርጭቱ ከፍ እያለ እንደሆነ ነው አሃዞች የሚያሳዩት። ነገር ግን የተጠቀሱትም ክልሎችን ጨምሮ የሌሎችም ክልሎች በተለይ በመጀመሪያ ዘርፎች ላይ ናቸው ብለን መናገር እንችላለን። ለምሳሌ ኦሮሚያ በጣም ሰፊ የሆነ ክልል ነው። ከፍተኛ የሆነ የህዝብ ቁጥርም ነው። ጂኦግራፊውንም ካየን ከአዲስ አበባ ጋር ተጎራባች ነው። የፊንፊኔ ዙሪያ ያሉ ዞኖች ከአዲስ አበባ ጋር ያላቸውን መስተጋብር የምናውቀው ነው። እነዚያ ብቻም ሳይሆን ደግሞ ባለፉት ጊዜያት የነበሩት አለመረጋጋቶች፣ ከዚያ ጋር ተያይዞ ደግሞ የተፈጠረ ሁኔታዎች የራሱን የሆነ አሻራ አሳልፈዋል የሚል እምነት አለን። ቅድም እንደገለጽኩት ትግራይም አካባቢ ቁጥሩን ስናየው በከፍተኛ ሁኔታ ስርጭቱ እየጨመረ ካለበትም አካባቢ አንደኛው ነው። እንግዲህ ምንድን ነው ምክንያቱ የሚለውን በይበልጥ በመረጃ በተደገፈ መንገድ መተንተኑ ጥሩ ነው። ነገር ግን አሁን በቅርቡም የሰራ ናቸው የዳሰሳ ጥናቶች ነበሩ። በተለይ ከደም በሚወሰድ ናሙና ሁሉንም ክልሎችን፣ ትልልቅ ከተሞችን ያማከለ ጥናት ነበረ። ያ ጥናትም የሚያሳየው አሁን የሚጠቀሱት እንዲሁም ደግሞ ድሬዳዋን፣ ጋምቤላን፣ ጅጅጋን በሽታው ስርጭት በከፍተኛ ሁኔታ እየጨመረ የመጡባቸው ከተሞች እንደሆኑ ማሳያ ነው እና በተለይ ለቦርደር የሚቀርቡ የትራንስፖርት ኮሪደር የሆኑበት አካባቢ በከፍተኛ ሁኔታ ቁጥር እና አሃዙ ያሳያል። ግን በይበልጥ ለምን የሚለውን ደግሞ ተጨማሪ ጥናትና ትንተና ይፈልጋል።
የማህበረሰብ ስርጭትን ስናነሳ ባለፈው አንድ ወር ተኩል ጊዜ ውስጥ በጣም ብዙ ሰዎች መታሰራቸው ይታወቃል። ከዚህም ጋር ተያይዞ ደግሞ በማረሚያ ቤቶች አካባቢ ያለው የቫይረሱ ስርጭት መጠንም ከፍተኛ እንደሆነም ይነገራል እና ይህንን በተመለከተ ያለው ሁኔታ ምን ይመስላል? ምንስ እየተሰራ ነው ያለው?
የዚህ ቫይረስ አንደኛው የማይፈልጋቸው ባህሪያት ተሰብስቦ መቀመጥን፣ እንደዚህ አይነት መተፋፈግን፣ መቀራረብን በሚፈልገው አካባቢ ያለውን ማህበረሰብ በዛ ስርጭቱን ከፍ ማለት አንደኛው ባህሪ ነው። እንግዲህ ቫይረሱ ሀገራችን ውስጥ መግባቱ ከታወቀ በኋላ በመንግስት የተወሰዱት ውሳኔዎችን ተከትሎ ብዙ እስረኞች እንዲፈቱ የተደረገበት የእስረኞች አያያዝ በተቻለ መጠን የቫይረሱ ስርጭት ከመቀነስ አንጻር ስራዎች ለመስራት የተሞከረበት እንግዲህ አሁን የጠቀሽውም ሁኔታም ከመፈጠሩ በፊት ለቅኝት በሚረዳ መንገድ አዲስ አበባ ውስጥም ያሉትን በተወሰነ መንገድ ከአዲስ አበባ ውጭ ያሉትን ማረሚያ ቤቶችን፣ የፖሊስ ጣቢያዎች ውስጥ ያሉ በጊዜ አይነት የቆዩ ግለሰቦችን ቅኝት ውስጥ አስከተል ይሰራ ነበረ። ሳስታውሱ እንደሆነ በጊዜ አይነት የህግ ውሳኔያቸው የነበሩ ግለሰቦች ላይ ከፍተኛ ቁጥር ያለው የቫይረሱ ስርጭት ያገኘንበት ሁኔታ የነበረበት ነው። ነገር ግን አሁን ባለው ሁኔታ የእስር ቤት ሁኔታዎቻችን ምንድን ነው የሚመስሉት የሚለውን ግን በዚያ ተብሎ ዲዛይን በተደረገ መንገድ የተቃኘ መረጃ የለም። ምክንያቱም ልክ እንደ አንድ የማህበረሰብ ክፍል በተወሰነ መንገድ እየወሰድን የምንመረምረው የቅኝት ስራ ነው ያለው እና በዛ አግባብ ግን ልክ እንደሌላውም የማህበረሰብ ክፍል ነው አሁን ያሉ ሳታዎች የሚያሳዩት። ምናልባት እንግዲህ የዚህ የማንም የሚባለውም ዘመቻ አንድ ታሳቢ እንዲያደርግ የፈለግ ነው የእስር ቤቶች ማረሚያ ቤቶችን ብቻም ሳይሆን በተመሳሳይ ሰብሰብ ብሎ ሰዎች የምናቆይባቸው ለምሳሌ የአረጋውያንም የምናስቀምጥበት የምንከባከብበት ማዕከላትን እንዲሁም ደግሞ በተቻለ መጠን የስራ ባህሪያቸው አንድ ላይ ሰብሰብ ብለው ሊያሰራ ቅድ የሚልባቸውን አካባቢዎች ታሳቢ አድርጎ ምርመራው እንዲደረግ ነው ቅኝት ተደርጎ ስራዎች የተሰሩ ያሉት።
የምርመራ አቅምን ከማሳደግ ጋር ተያይዞ ደግሞ በቫይረሱ የሚያዘው ሰው በጨመረ ቁጥር የለይቶ ማቆያ እጥረት እያጋጠመ ነው ይባላል። በሁለተኛ ደረጃ ደግሞ የአያያዝ ቅሬታዎችም የሚቀርቡበት ጉዳይ አለ እና ጾም አደርን የሚሉም ታካሚዎችም አጋጥመዋል እና በዚህ ዙሪያ ምን እየተሰራ ነው ያለው ሁኔታ ምን ይመስላል?
ይህ እንግዲህ መጀመሪያ አካባቢ ተቋሞቻችን ብዙም የሚያስተናግዱት አካላት ስላልነበሩ ሁሉንም ቫይረሱ ሰውነት ውስጥ እንዳለ የተረጋገጠበት እንድንገጠር ወደ ማቆያ መውሰድ ነበረ። ነገር ግን ቁጥሮች እየጨመሩ ሲመጡ፣ ማቆያ ጣቢያዎቻችን እየሞሉ ሲመጡ ቅድሚያ መስጠት ለሚገባን ቅድሚያ መስጠት እንደሚኖርብን በመገንዘብ አሰራራችንን ለውጠናል። የሕክምና ድጋፍ የማይፈልጉ ተራራሚ በሽታ የሌለባቸው በተለይ ደግሞ መኖሪያቸው ለዚህ አመቺ የሆኑ ግለሰቦች በቤታቸው ቆይታ አድርገው የ14 ቀን ቆይታቸውን ወይም ደግሞ ባለው መስፈርት መሰረት ነጻ ማመልጫ እስከሚታዩ ድረስ እንዲቆዩ፣ ነገር ግን የሕክምና ጣቢያዎቻችን ደግሞ ድጋፍ ለሚፈልጉ ቅድሚያ ተሰጥቶ እንዲሰራ በተቀመጠው አግባብ ስራዎችን እየተሰራ ያለው። ስለዚህ ይሄ ያው የቁጥሩ መጨመር አገዳጅ የሆነ መንገድ ያመጣ መሆኑን መውሰድ ተገቢ ነው። ያዎች እንግዲህ የሚኖሩ ቅሬታዎች ሊኖሩ እንደሚችሉ መገመት ብቻም ሳይሆን ያው መቀበል ተገቢ ነው የሚል እምነት አለን። መጀመሪያም ችግር ላይ ያለ ሰርቪስ ወይም ግልጋሎት እንደመሆኑ ይህን በማስተናገድ ሂደት ላይ ደግሞ ክፍተቶች ነው። በተለይ እንግዲህ አዲስ አበባ ላይ ብቻም ሳይሆን ይሄ በሁሉም ክልል እና የተለያዩ ዞኖች የሚሰራ ስራ ስለሆነ ባህሪያቱም ከክልል ክልል ይለያያል። ክመቱ ነገር ግን እንዲህ አይነት ክፍተቶች ይኖራሉ የሚል እምነት አለን። እኛ የምንሰማቸው ነገሮች አሉ፣ በየጊዜው የምናደርጋቸው ውይይቶች አሉ። በተቻለ መጠን አቅም በፈቀደው መንገድ ሰርቪሱ ማግኘት በሚያስፈልጋቸው መንገድ ለመስጠት እየተሞከረ ነው።
ከዚሁ ጋር ተያይዘው በኮቪድ-19 ጋር ተያይዘው የሚሰሩ የሕክምና ባለሙያዎች በቫይረሱ በከፍተኛ ሁኔታ እየተጠቁ እንደሆነ በማህበራዊ ሚዲያው ላይ በተለያየ አጋጣሚዎች ይገለጻል እና ይሄ ምን ያህል እውነት ነው?
በባህላዊም ሁኔታ ነው ቫይረሱ ስርጭት እየጨመረ ሲመጣ የመጀመሪያው ቫይረሱ ሊያጠቃቸው የሚችላቸው ክፍሎች ቫይረሱን ስርጭት መጨመር አመች በሆነ ሁኔታ ያሉ የህብረተሰብ ክፍሎች ነው። ስለዚህ አንደኛው ደግሞ የህክምና ባለሙያው ነው። እንግዲህ የህክምና ባለሙያው ከዚህ ቫይረስ ጋር ግንኙነት ካለው ማህበረሰብ ጋር የቅርብ ንክኪ ግንኙነት አለው። ይህ እንግዲህ በላብራቶሪ ቫይረሱ መኖሩ የታወቁትን ብቻም ሳይሆን ማንኛውም የህክምና ግልጋሎት በተገቢ መንገድ እየተሰጠ ስለሆነ ቫይረሱ ኖሮባቸው ግን ሳያውቁ ለሌላ ለተጓዳኝ የህክምና ስራ ህክምና ተቋማትን ደግሞ የሚጎበኙም ከፍተኛ ቁጥር ያለው የገጠር ክፍል እንዳለም ታሳቢ መደረግ ይኖርበታል። ስለዚህ እነዚህም ካየናቸው ተጋላጭ የሚሆንበት ሁኔታ ይጨምራል። ለዛም ነው አሁን የህክምና ባለሙያዎች እንደሚናገሩት በተቻለ መጠን እኛ ራሳችንን ዜጋ አድርገናል ወጥተን፣ ስለዚህ እናንተ በተገቢ መንገድ ጥንቃቄ የማታደርጉ ከሆነ አስቸጋሪ ሁኔታ ይፈጠራል። የህክምና ባለሙያዎቻችን በዚህ የሚጠቁ ከሆነ ቁጥሩ ይቀንሳል፣ እነሱ ያንን ስራ መስራት አይችሉም። ስለዚህ ወደማይሆን ኬዎስ ውስጥ ይገባል በሚል እንግዲህ ትንሽ ለመስጠት የሚሞከረው ግን አጠቃላይ ስብጥሩንና የበሽታውን ስርጭት ካየ የህክምና ባለሙያን ብቻም ሳይሆን ብዙ ላይ እንግዲህ የጸጥታ ኃይላትን መጥቀስ ይገባናል። ከፍተኛ ራሳቸውን በዛ አድርገው ይህንን ከመደገፍ አንጻር ስራ ከሚሰሩት እንግዲህ ዘርፎች አንደኛ የጸጥታ ኃይሉ ነው። ስለዚህ ማህበረሰቡን ከማስገንዘብ አንጻር ችግሮች ሲፈጠሩ መፍትሄ ለመስጠት በሚኖረው እንቅስቃሴዎች ሁሉ ራሳቸውንም ያው አጋጠው ነው የሚሰሩት። ከዚህም አንጻር እንግዲህ ሊኖሩ የሚችሉ ሁኔታዎች እንዳሉ ታሳቢ ማድረግ አስፈላጊ ነው። አሁን ባለው ሁኔታ ይህን ያህል ማህበረሰቡን ከመቆጣጠር አንጻር መደበኛ የሕክምና ስራውንም ከመስራት አንጻር ትልቅ የሆነ አሉታዊ ሁኔታን ፈጥሯል ብለን ባናገር ባንችሉም አሁን ካለው የስርጭት ሁኔታ በተለይ ደግሞ ማህበረሰባችን ላይ እያየ ነው ካለ የመዘናጋት ሁኔታ አንጻር ግን ካየን ነገ ከነገ ወዲያ በጣም ችግር ውስጥ ሊከተን የሚችልበት አብዛኛው ሕክምና ባለሙያዎቻችን በበሽታ ተወቅተው ተቋሞቻችን ያንን ለመስጠት ሕክምና ለመስጠት የሚቸገሩበት ሁኔታ የማይመጣበት ምክንያት አይኖርም።
የአስቸኳይ ጊዜ አዋጁን ጨምሮ የቫይረሱን ስርጭት ለመቆጣጠር በመንግስት የወጡ አዋጆችና መመሪያዎች በበቂ ሁኔታ እየተተገበሩ አይደሉም እና ይሄ ምን ያህል ክፍተት እየፈጠረ ነው ያለው?
የአስቸኳይ አዋጁ በሽታውን ከመቀነስ አንጻር እጅግ ከፍተኛ የሆነ ሚና ተጫውተዋል። ህዝብ ብዛት ካየን እንግዲህ ከአፍሪካ ሁለተኛ ኑሮ ሁኔታ፣ የኢኮኖሚ ሁኔታቸው፣ ማህበራዊ ግንኙነታችንን ካየን ለበሽታው ስርጭት ከፍተኛ የሆነ ሚና የሚጫወት አኗኗር ነው። ነገር ግን በዚህ አይነት ሁኔታ ውስጥ አይደለም ያንዳንዱ እንግዲህ ያደረገን አንደኛው የአስቸኳይ ጊዜ አዋጅ ላይ የተቀመጡ ድንጋጌዎችን ለመተግበር የሚመለከተው አካላት የወሰዱት ስራዎችና ማህበረሰቡም ደግሞ እንግዲህ ልዩነት እንዲኖር ከቦታ ቦታ ያንን ከመከተል አንጻር በተለይ መጀመሪያ አካባቢ የሰራቸው ስራዎች የራሳቸውን ሚና ተጫውተዋል። ነገር ግን እያንዳንዱ በአስቸኳይ ጊዜ አዋጅ የተቀመጠውን ነገር ለመተግበር አስገዳጅ በሆነ ሁኔታ ውስጥ ደግሞ ማስቀመጥ በዚህ አይነት አቅጣጫ መሄድን ውጤት ያመጣል የሚልም ሙሉ እምነት ይዞ ለመከራከርም አስቸጋሪ ነው። ከዛ ይልቅ የምታስተምሪበትን ራሱ ያንን አውቆ ተገንዝቦ ተግባራዊ የሚያደርግበት ሁኔታ የምትፈጥርበትን መንገድ ማመቻቸት፣ ያ ደግሞ ዘላቂ የሆነውን ሁኔታ ለማምጣትም እድል ይሰጣል። አስቸኳይ ጊዜ አዋጅ እንግዲህ ለተወሰነ ጊዜ ነው ሊኖር የሚችለው፣ 3 ወር፣ 4 ወር፣ 5 ወር ሊሆን ይችላል። ከዛ በኋላ ግን ማህበረሰቡ ከኮቪድ ጋር አብሮ ሊያኖር የሚችልበትን ባህሪያትን ማምጣት መቻል አለበት። ያንን ከማድረግ አንጻር እንግዲህ በተወሰነ መንገድ ህጋዊነትን በተወሰነ መንገድ ደግሞ ለማስተማር ጥረት እየተደረገ ሁለቱንም አቻችሎ ለመሄድ ሙከራዎች የተደረጉበት ሁኔታ ነው ያለው። አንዳንድ በየጊዜው የሚሰሩ ጠቋሚ የሆኑ የዳሰሳ ጥናቶች እንደሚያሳዩት 75% በላይ የአዲስ አበባ ማህበረሰብ ማስክን ይጠቀማል። ወደንስና ይህ አበረታች ነው። በሽታውን ከመቀነስ አንጻር እጅግ ከፍተኛ ሚና ይጫወታል። አሁን ደግሞ እየወጡ ያሉ ሳይንሳዊ መረጃዎች እንደሚያሳዩት ማስክን በአግባቡ በመጠቀም ብቻ ራሱ ከፍተኛ በሆነ መንገድ የቫይረሱን መከላከያ ሊቀንስ ይችላል። ስለዚህ እንደዚህ አይነት ስራዎችና አሁን እንግዲህ ወደ ክልል የማውረድ ማስፋት፣ ይህንን ማስቀጠል፣ በተለይ ንጽህናን የመጠበቅ ይሄ ለኮቪድን ብቻም ሳይሆን በተጓዳኝ የተለያዩ በየጊዜው ሲያስቸግሩን የነበሩንን ተላላፊ በሽታዎችን ከመቆጣጠር አንጻር ሚና ስለሚጫወት እንግዲህ ማህበረሰቡ ልክ እንደ ራሱ የመደበኛ ኑሮ ዘይቤና ሂደት አድርጎ እንዲወስደው የማድረጉ ሁኔታ ነው ያለው። ስለዚህ በአስቸኳይ ጊዜ አዋጁ ያው ሁለቱንም ይዞ ለመሄድ የሞከረና ውጤታማም ነው ብለን መናገር እንችላለን። ግን ሙሉ በሙሉ ለማስፈጸም ብቻ ደግሞ ምናልባት አሁን ያየናቸውንም ውጤት ለማምጣት አስቸጋሪ ሁኔታ ሊፈጥራል የሚል እምነት አለኝ።
እሺ፣ አመሰግናለሁ። በማህበረሰቡ ዘንድ በሽታውን በመከላከል ዙሪያ ያለውን ግንዛቤ እንዲሁም ደግሞ ግንዛቤውን ወደ ተግባር በመለወጥ መካከል ያለውን ክፍተት እንዴት ያዩት?
ወሳኙ ነጥብ እሱ ነው። እንግዲህ አሁን አንድ ያወቅነው ነገር ምንድና ኮቪድ ከኛ ጋር ለብዙ ጊዜ ይቆያል። በአንድ ጊዜ ተገላገልነው ከዚህ በኋላ ሌላ ህይወት ምዕራፍ እንቀጥል የምንለው እንዳልሆነ እንግዲህ ዓለምም እየተገነዘበ የመጣበት ነው። ያ መሆኑን ካወቅን ደግሞ አኗኗራችን ላይ የከፍተኛ የሆነ ለውጥ አስፈላጊ ነው የሚሆነው። በተለይ እንደ ኢትዮጵያ ባለ ማህበረሰብ በጣም ማህበራዊ ግንኙነታችን ጠንካራ በሆነበት ማህበረሰብ ውስጥ ጠንከር ያሉ የአኗኗር ዘይቤዎች ለውጦች መምጣት መቻል አለባቸው። ከኮቪድ ጋር ተስማምተን መኖር መቻል አለብን። ተከባብረን መኖር መቻል አለብን። ይህንን ማናደርግትን ከሆነ በጣም ውስን በሆነው አቅማችን፣ ውስን በሆነው መከላከል ብቃታችን ሌላ ችግሮች ነው የሚከሰት። ስለዚህ ይሄ የፍላጎት የምርጫ ጉዳይ ብቻም ሳይሆን ተገደው የሚገባበት ነው። ይህንን ስናደርግ እንግዲህ ማስገደድ ብቻውን በቂ አይደለም። ቅድም ካልነው ጋር አብሮ የሚሄድ ነው። ማህበረሰቡ በተለይ ደግሞ ችግሩ እንዳይከፋ ከማድረግ አንጻር ትልቅ ሚና ይጫወታል። አብዛኛው ቁጥር ያለው ማህበረሰባችን ገጠር ነው የሚኖረው። እነሱን ተደራሽ ያደረገ መንገድ በተለይ ወደዛ ችግሩ እንዳይገባ ከመከላከል አንጻር ከተማ አካባቢ የሚሰራቸው ሰዎች ከፍተኛ መሆን መቻል አለባቸው። ከተማ ውስጥ ያለው ግንዛቤ የተፈጠረው ማህበረሰብ የሚከተለውን ነገር ሌላው ለመከተል እድል ይሰጣል። ምክሮችን የመከተል ዝንባሌዎች መምጣት መቻል አለባቸው። ድካሞች ይኖራሉ። ድካሞች ቤት ዝም ብለሽ ተቀመጭ ስትባይ ከተወሰነ ጊዜ በኋላ ለምን ብዙም አመለካከት ሊመጣ ይችላል። ያ እንዳይመጣ ነው ስራችንን እንስራ። እንደሌላው በር አዘጋ ነው። በተቻለ መጠን ግንዛቤውን ሌላውንም በከፍተኛ መንገድ ተጽዕኖ ሳመጣ ምሽተው ለመቋቋም እየሞከርን ያለ ነው። ስለዚህ ለውጦች መምጣት መቻል አለባቸው። እንግዲህ አሁንም ደግሞ እየሰማናቸው ያሉት ተስፋፊ ነገሮች አሉ፣ ከክትባት ከሌሎች አንጻር። ነገር ግን እሱ ራሱ ደግሞ ራሱን ተግዳሮቶች እናውቃለን። ስለዚህ መፍትሄዎቻችን ያለው ከዛ ጋር እንግዲህ ከኮቪድ ጋር ተዛምዶ መኖር ተገቢ ነው። ይህንን ደግሞ ያው ማህበረሰባችን ህዝባችን እንዲወስድ ነው አደራ ምለው።
እሺ፣ በጣም ነው የማመሰግነው።
አመሰግናለሁ። እግዚአብሔር ይስጥልኝ።